ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። በቅርብ ጊዜ የኢትዮጵያ ኪነ ጥበብ ታሪክ ውስጥ አንድም ብዙም የሆኑ ትጉህ ከያንያንን ጥቀሱ ቢባል የማይረሳ ስም ነው ፈቃዱ ከበደ የሚለው። ሜዳሊያን፣ ህንደኬንና ባቢሎን በሳሎንን በመሰሉ ቲያትሮች የመዲናዋ የቲያትር አፍቃሪያን ያውቁታል። እሱ ግን በዚህ አይወሰንም። በበርካታ የቴሌቪዥንና የራዲዮ ድራማዎች ላይ አሻራውን በመተው በመላ ኢትዮጵያ በርካታ አድናቂዎችን አፍርቷል። በአጫጭር የስነ ጽሁፍ ስራዎቹ ከአንባቢያን ጋርም የተዋወቀው ፈቃዱ መምህርም ነው። ወጣቶችን ከኪነ ጥበብ የሚያቀራርብ የውስጥ ስጦታቸውን በትምህርት የሚያዳብር የኔታ መሰል ስኬቶቹን የተመለከቱ ለሽልማት መርጠውታል። የኢፌዴሪ ባህልና ቱሪዝም ሚኒስቴር ለኪነ ጥበብ ባለሙያዎች ባዘጋጀው የውቅናና ሽልማት ስነ ስርዓት ላይ በቲያትር ዘርፍ የዛሬ ምሽት እንግዳችን ፈቃዱ ከበደ የገንዘብ የምስክር ወረቀትና የሜዳሊያ ሽልማትን ከወሰዱት መካከል አንዱ መሆኑ ተሰምቷል። እንኳን ደስ ያለህ ለማለት እንወዳለን። እኛ ወበቋ ከጨመረው ከዋሽንግተን ዲሲ እሱ ደግሞ የክረምት ዝናብ ከሚያረሳት አዲስ አበባ በቴክኖሎጂ ድልድይ ተገናኝተናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ለፍቃዱ ያቀረብንለት የመጀመሪያው ጥያቄ በተደጋጋሚ ምን አይነት ሱስ አለብህ ስትባል የስፖርት ሱስ አለብህ ትላለህ። እንደ ስፖርት ፍቅርህ በታዋቂ ስፖርተኝነት ልናውቅ ሲገባ እንደምን አውቅ ተዋናይ ለመሆን መረጥክ? የኪነ ጥበብና ያንተ ወዳጅነት ከየት ይጀምራል የሚል ነበረ።
እውነት ነው። በምኖርበት በቄራ አካባቢ ጎበዝ እግር ኳስ ተጫዋች ነበርኩኝ። የተለያዩ ስፖርቶችን እሰራ ነበር፣ የተለያዩ ነገሮችን እሰራ ነበር። ግን በኋላ ላይ ምን ሆነ? ወደዚህ ያኔም ስፖርትም እየሰራው ወዲያም ወዲህም እያልኩኝ የሚገርመው ግጥም የመግጠም አካባቢያችን ላይ በጣም ብዙ ገጣሚዎች ነበሩ። የተለያየ ስቶሪዎች የሚሰሩ ሰዎች ነበሩና ወደዛ በጣም እሳብ ነበር። የሚገርም ግን ሀብቴ፣ እንግዲህ አሁን እንግዲህ ቀላል አይደለም፣ እንግዲህ አረጀን፣ እንግዲህ እድሜም እየገፋም ቢሆን ግን በሳምንት 4 ቀንና 5 ቀን ስፖርት ከመስራት ወደኋላ አላልኩም። ፈለቀ የማረውሃ አበበ የሚባል እጅግ ማደንቀው ጎበዝ ተዋናይ፣ ጎበዝ ተርጓሚ፣ ጎበዝ ገጣሚ፣ ጎበዝ ደራሲ ምን ይላል? ይበሳጫል፣ ብጭት ብሎ አንተ ጎበዝ ሯጭ መሆን ትችላለህ እኮ፣ ምን አለበት ጎበዝ ሯጭ፣ ጎበዝ ኳስ ተጫዋችና ጎበዝ ተዋናይ መሆን እኮ ይቻላል ይላል። ሜዳሊያ ቲያትርን ሲያይ እና እኔ ግን ጥሪ ያው መክሊት የሚባለው ነገር ወይ ጥሪ የሚባለው ነገር ቀጥታ ወደ አርቱ ወደ ቲያትሩ የመጫወቱ ቲያትር የማዘጋጀቱ ፊልም የመጫወቱ እንግዲህ ሀገራችን ላይ ፊልሙ በከፍተኛ ደረጃ ተሰርቷል የሚባለውን ነገር ባይኖርም ቲያትሩ በከፍተኛ ደረጃ በፍቅር በተለያዩ ነገሮች እየተሞከረ ነው። ወደዛ ውስጥ አለሁኝ እላለሁ። እንግዲህ ወደ ተዋናይ ለመሆን የመረጥኩት ይገርማል። እኔም ከልጅነቴም ጀምሮ ግጥም ስጽፍም የሆነው ነገር ስሞካክርም ልቤ ድንግጥ የሚለው ወደ ትወናው ነው። እንግዲህ ከዛ አልፌ እንዳልኩ ቀላል አይደለም፣ እንግዲህ ወደ 20 ዓመት እያስቆጠርኩኝ ነው።
ያለ ረፍት ቲያትሮችን አከታትሎ ከሚሰሩ ትጉ ተዋንያን መካከል አንዱ ነው። የፊልምና የተከታታይ ድራማ ስራዎች ላይም በተደጋጋሚ ትታያለህ። ለብሳቸው የምትጫወታቸው ገጸ ባህሪያት ሳይጣረሱብህም ወይ? ሁሉም መድረክ የሚፈልገውን ብቃት ለማምጣት የምታደርገው ልዩ ዝግጅት አለ ወይ?
በደንብ ነው ማብቃቃው። ለምሳሌ ወቅቱ ላይ ሐሙስ የኮከቡ ሰው የሚል ነፍሱን ይማር ጋሽ አለሙ ገብረአብ የተረጎመው የጀርመናዊ ደራሲ ዳግማዊ ፈይሳ ያዘጋጀው አማኑኤል ሀብታሙ መስከረም አበራና እኔ ፈቃዱ ከበደ የምንጫወትበት እንዲሁም እንዳለ ብርሃኑ የሚጫወቱበት ቲያትር እሰራለሁ ሐሙስ። ከእንደገና ደግሞ እሁድ ባቢሎን በሳሎን ለረጅም ዓመት የታየ ድነ ክፍል የደረሰውና ተስፋዬ ገብረሃና ያዘጋጀው ባቢሎን በሳሎን የሚባለው ቲያትር አለማየሁ ታደሰ፣ ሉሊ አሻጋሪ፣ እንጸተ ታደሰ፣ ፈቃዱ ከበደ፣ ስናፍቅሽ ተስፋዬ፣ ራይል ተሾመ፣ ዳንኤል ተገኝ፣ ጌታቸው ስለሺ፣ ሰላማዊት በዛብህ እነዚህ የሚጫወቱበትን ቲያትር እጫወታለሁ። ከኮሮና በፊት ደግሞ ሀገር ፍቅር፣ ከመጋረጃ በስተጀርባ፣ ገራገር፣ ከእንደገና ደግሞ የተለያዩ ቲያትሮችን እጫወት ነበር። ይሄን ማድረግበት ምክንያት አጥቼ ምንድነው በደም ወድጄው ነው የምጫወተው። እውነት ለመናገር ቢኒያም ወርቁ የዛሬ ምናምን አመት 51 ቀበሌ ቄራ አካባቢ ያሉ ትልልቅ አዳራሾችን ሲያሰለጥነን ወደን ሄድነው። ሌላ ፊልም የቴሌቪዥን ድራማ የሬዲዮ ድራማ አልነበረም፣ ቲያትር ነበር። ቲያትሩን ወደን ወድጄ ስለምሰራ ለቲያትር ተሰጥቼ ነው። ለዚህም ነው አሁን ለምሳሌ ቲያትር ሰርተ ቤት ላይ ኖር ይችላል፣ መኪና ላይ ኖር ይችላል፣ የተለያየ ነገር ላይ ኖር ይችላል፣ ግን ደስታ አለ። ቤተሰብ ልትበድል ትችላል፣ ልጆች በፈለጉበት ደረጃ ተቀማጥለው ምናምን ላያድጉ ይችላሉ፣ ግን ደስ የሚል ኢትዮጵያዊ አስተዳደግ ለማሳደግ ዲሲፕሊን ሆኖ እንዲኖሩ ለማድረግ በነባቡ በተለያየ ነገር የታነጸ ባህላቸውን የሚያቆሉ ልጆች ለማድረግ ጥረት አደርጋለሁ። ሌላው ደግሞ እውነት ለመናገር ቢዚ ነኝ ካላልክ በስተቀር ይቻላል። ማመቻቸት ላድርገው ካልክ የማታደርገው ምንም ነገር የለም። ስለዚህ ቲያትሮቹን ስሰራ በፕሮግራም ሰራል። በነገራችን ላይ ቀልድ አላውቅም። በቀጠርከኝ ሰዓት እመጣለሁ። ልጆቼን ምናምን አይታል። በነገራችን ላይ ልጆቹን ሳሰራን የተለየ ነገር ተጠቅሜ ሳይሆን ይህን አርት እኔ ስሰራ በደንብ ተሰቃይቼ በደንብ ብዙ ሰዎች አስተቃይተውኝ አዳራሽ ተከልክዬ ቆሻሻ ቦታ ሰርቼን የመጣሁት። ስለዚህ እኔም ወደውን ሙያ ደግሞ የሆኑ ልጆች መጥተው ሲወዱልኝ ወድጄ ሳይሆን በግዴ ተቸግሬ ማስተምራለሁ። ስለዚህ ልጆቹ እንዲያውቁ ከእንደገና ማወቅ ብቻ ሳይሆን ከእኔ የተሻለ እውቀት እንዲኖራቸው ፍቃዱ ተማሪዎቹ በለጡት ካልተባለ እኔ አላስተማርኩም። ሁሌ ተኮፍሼ ሁሌ እኔን አንደኛ አድርጌ መሆን አልፈልግም። ይሄ ብዙ የተለመደ ነው። ሁሌ እስኪሞቱ ድረስ አንደኛ ነን የሚሉ መምህሮች፣ አንደኛ ነን የሚሉ አርቲስቶች ያሉበት ሀገር ላይ ያለ ነው። እኔ ደግሞ ይሄን አልፈልግም። ተማሪዎቼ ድብን አድርገው ካልበለጡኝ እኔ የመጨረሻ ነው አስተማሪ አንዱ ነኝ። ስለዚህ ሰዓቴን በአግባቡ ተጠቀማለሁ። ቲያትር ሲኖርኝ ቲያትር እሄዳለሁ በሰዓት። ለዚህም ነው ዲሲፕሊን የሚባለውን ነገር ተማሪዎችን አስተምራለሁ፣ ለማስተማርም ሞክራለሁ። ሌላው ደግሞ ገጸ ባህሪዎቹን ካልከኝ መጀመሪያ ነኝ የምደሰተው። መጀመሪያ አንተን ለማስደሰት ወይ ደግሞ አዘጋጅ መጥቶ እንዲያደንቀኝ ወይ አብሮ የሚሰሩ ተዋናዮች እንዲያደንቁኝ ሳይ መጀመሪያ የምሰራውን ስራ እወደዋለሁ ወይ ገንዘብ እውቅና ምናምን የሚባለው ነገር አንተ ድብን አድርገህ ከሰራ መምጣቱ አይቀርም። ስለዚህ ካራክተሩን ፍለጋ የሚፈልገው ቦታ ድረስ እሄዳለሁ። የሚፈልገው ቦታ ደላላ ከሆነ ደላሎች ያሉበት ቦታ፣ ሌባ ከሆነ ሌቦች ያሉበት ቦታ፣ የሆነ ነገር ከሆነ የሆነ ቦታ፣ ሰከራም ከሆነ ጠጅ ቤት ሊገባ ይችላል ወይ የሆነ ቦታና ይሄን ደግሞ አንዳንድ ደጋግና ጎበዝ መምህራኖች ያስተማሩን ትምህርትን በብቃት እወጣለሁ። በዚህ መልኩ በደንብ አድርጌ ለመስራት እሞክራለሁ። ለዚህም ነው እንግዲህ እግዚአብሔር ይመስገን እኔ 20 አመት ሙሉ ከመድረክ አልወረድኩም። አንዳንድ ሰዎች በእንትን አዋርድ ወስደሃል ተሸልመሃል ሲሉኝ የመድኃኒዓለም ተሸላሚ ነኝ። ለምን ሲሉኝ ሁሉ ጊዜ መድረክ ላይ አለው፣ ሁሉ ጊዜ ስራ ላይ አለው ምለው ለዛ ነው።
አንዴ ያየኮ ስም የብር ስም ሆኗል። እንኳን የብር ለምን የላቂታው በዚያም ብሎ ያብላልኝ። ስማ ሰፊ፣ በዛ ላይ ደግሞ አድናቆትስ? አቤት አድናቆት እንዴት ደስ ይላል። ነሲቡ ምስክር አሰብከው፣ ነሲቡ ድንቅ ጋዜጠኛ፣ ነሲቡ የፕላኔታችን ምርጥ ጋዜጠኛ። አቤት አድናቆቱ እንዴት ደስ እንደሚል ከ
በሰው ጽሁፍ
ያው እንግዲህ ሰው ባለው ነው እንግዲህ።
ቲያትር ሀብታም የማይኮንበት የጥበብ ዘርፍ ነው ይባላል። ፍቃዱን ለአመታት ከዚህ የጥበብ ዘርፍ ጋር አዋዶ ያቆየው ሚስጥር ምንድን ነው?
እኔ መንፈስ ነው የምለው። አሁን ለምሳሌ ባለቤቴ አንዳንዴ ይገርማታል፣ ምንድን ነው ትለኛለች። ለምሳሌ 5 ወር ሙሉ ምንም ገንዘብ ላታገኝ ትችላለህ። አይገርምም? 5 ወር ሙሉ የቤት ኪራይ ላትከፍል፣ 5 ወር ሙሉ ብዙ ነገሮች እሷ ልትሸፍን፣ የቤት ነገር ምናምን። ያው መቼም እንደምታውቀው 40 ዓመት 50 ዓመት ምናምን በጥበቡ ላይ ሰራን ያሉት ሰዎች ራሱ ቤት የላቸውም መኪናም የላቸውም ምናምን። እና ትትል የተውነ ብታዩ እላለሁ መንፈስ ነው መንፈስ። ይሄ አሁን አንዳንድ ሰዎች ስለ ዛር የዛር መንፈስ ታውቃለህ፣ ስቡ የሚያስቀር ይሄ በሃይማኖትም ከሄድክ በጣም ከመንፈሳዊ ህይወት ጋር ይሄዳል። ምክንያቱም ምን መሰለ፣ መድረክ ላይ ሆነ ስካራም ሆነ ሳክረ መጠጥ እየጠጣ የስካርን ቆሻሻነት የስካርን ቤት አፍራሽነት ታሳያለህ። ጫት ቃሚ ሆነ የጫትን ኢየሱስን መጥፎ ነገር መታሳየው መድረክ ላይ ነው። ልክ አንድ አባት መድረክ ላይ ሆነው ወይ ቤተ መቅደስ ወይ አንድ ሙስሊም የስብከት ቦታ ላይ ሆነው ይሁን ይሁን ነገር አስተምረው 30 40 ሰው እንደሚመልሱት ቲያትርም የራሱ የሆነ ትልቅ ኃይል አለው እና ከምነግር በላይ መንፈሱ ከባድ ነው። ለዚህም ነው እየተቸገርክ እኔ እኮ ይኸውልህ የዛሬ ምናምን አመት እኮ ከሰፈሬ ከቄራ 4 ኪሎ ድረስ የሄድኩ ቲያትር ማር ነበር። መሄዱ ነው እንደሚገርም መሳሳል በላ ደግሞ ተመሬ ወደ ቄራ መለሳለሁ። ምናልባት በቀን አንድ ይለት በላ ሁሉ ትችላለህ። ስለዚህ የቲያትር መንፈሱ እጅግ ከባድ ነው። አሁን ለምሳሌ ከዚህ ከኔ እንግዲህ 20 አመት ሆነኝ። ከዚህ ከ10 አመት በኋላ ፊልም አለ ምናምን አለ ዩቲዩብ ስራዎች አሉ ምናምን አሉ። ብዙ ልጆች ቤተሰብ ለማስተዳደር ገንዘብ የግድ ስለሚያስፈልግ ምናምን ብለው ታክሩን እርግፍ አርገው ተውታል። እኔ ግን እኔ አልተውኩት። ስለዚህ የመንፈሱ ቁርኝት ኦር ደሙ ሰው ይላል በቃኩ ይላል እንዴ በቃ አንተ እኮ የተፈጠርከው ለቲያትር ነው ይላል ሰው። ሰው ስላለ ሳይሆን እኔም ለቲያትር የተፈጠርኩ ስለሚመስለኝ ይሄው ቲያትርን የሞጥኝ ብዬ እስካሁን ድረስ አለው እንጂ እነስ ለመናገር ይወለ በሄሬ ቲያትር 2001 ላይ ቲያትር ተሰራ 75 ብር ነበር የሚከፈለው። በጣም በነግራችን ላይ አሳፋሪ ነው። ሀገራችን ላይ ለአርቱ የሚሰጠው መንግስት የሚሰጠው ክብር ህብረተሰቡ አንዳንዱ ነው ማለት የሚሰጠው ክብር አንዳንዱማ እኛንም ሲያገኘን እንዴ ተታያላችሁ እንዴ ይለናል። ልክ እንደ ሆሊውድ አክትረስና አክተሮች ግን የሚሰጠው ክብር በጣም የወረደ ስለሆነ 25 ብር ነበር በመድረክ ቲያትር ሰርተ 25 ብር አንተኩ በቀን 25 ብር በላይም ታወጣለህ እንደው ለትራንስፖርት ነው ማለት ከዛ 50 ብር ሆነ ከዛ 70 በ10 ምናምን አመት ብቻ። አሁን እኔ ፕሮፌሽናል እንግዲህ በቲያትር ዲፕሎም አግኝቻለሁ በቲያትር ዲግሪ ተመረየ አለው በልምድ አለ ይሁን ሆኖ አሁን የሚከፈለኝ እኔ በመድረክ 500 ብር ነው። 500 ብር ምንም ነው አሁን ምንም አይገዛም። ግን መንፈሱ በጣም ከባድ ስለሆነ የቲያትር ደስታው ለነግርህ አልችልም። 6 ወር ሙሉ ተለማምደህ 6 ወር ሙሉ በሆነ ነገር ተበሳጭተህ ቲያትሩ የተመረቀለት ግፍስ ብሎ ሌላ አዲስ ሰው ተሆናለ። ስለዚህ መንፈሱ ከባድ ነው። መንፈስ በቃ ከምነግር በላይ መንፈሱ ከባድ ነው። ስለዚህ ገንዘቡን አንድ ቀን አስቡ አጣቀም። ገንዘቡማ በየቦታ ይከፈላል። ድንገት እኮ የሆነ ሰው ቦሌ መሃል ቺስታ ሆነ ምንም ገንዘብ ሳይኖር ወክ ይያረክ ወይ እከሌና እንዴ ፍቃዱ እንትን የሰራው ቲያትር እንዶ በቃ መቼም ይቅርታ አርግልኝ እንደው ይሄን በማለቴ በጣም ይቅርታ አርግልኝ። ዘፋኝ ቢሆን ግንባሩ ላይ ሸለመው ነበር እንደው የሆነች ነገር እንደው ምናም ይላል። ሰው ይከፍላልና የልብን ከሰራ ወደ ከሰራ ይከፈላል። ልጆች ራሱ ጤነኛ ሆነው ከኖሩ ልጆች ብሩህ ጭንቅላት ካላቸው ከዚህ የበለጠ የመድረክ ክፍያ አለ የለም።
ካነሳነው አይቀር ኢትዮጵያ ተሰጥቶ ያላቸው ዜጎቿ ካሁኑ በላይ ተጠቃሚ ሆኑ ዘንድ ሐሳብ አበርክት ብትባል የምትጠቁመው አንድ የመፍትሄ ሐሳብ ምንድነው?
ኢትዮጵያ ተሰጥቶ ያላቸው ብዙ ልጆች አሏት። በጣም ጅግጅግ በጣም እኔ እንኳን ይኸውልህ ራሱ ተጠቅሜ ሳይሆን ግዴታዬ ነው። ግዴታዬ ተለየ ዕውቀት ኖሮኝ ወይ ተለየ ተአምር በውስጤ ኖሮ ሳይሆን ያለኝን ግን ማካፈል ስላለብኝ ልጆች አስተምራለሁ። ልጆች በማስተምርበት ሰዓት በጣም እደነግጣለሁ እና አንዳንዴ እንደው አይ እኔ እናንተን ለማስተማር ሳይሆን ልንማማር ነው የመጣሁት እንላቸው በርካታ ልጆች አሉ። በጣም ተስጦ አላቸው። ግን እውነት ለመናገር ኢትዮጵያም ሳይሆን አፍሪካ ቱድም ይሄ ልጆቿን አታከብርም። ጋዜጠኛ በለው ተዋናይ በለው እግር ኳስ ተጫዋች በለው ምናምን አፍሪካ ልጆቿን በደንብ የማየት በደንብ የማስተዋል ነገር የላቸው። ለዛም ነው ታለንት ያላቸው ልጆች የማታገኙና በዚህና በመሳሰሉት ምክንያት ተስጦ ያላቸው ልጆች ወደ ኋላ ይቀራሉ። ስለዚህ በእያንዳንዱ ሙያውን አክብሮ የሚሰራ ባለሙያ ካለ ግን ባለ ብዙ ተስጦ ባለሙያዎች ኢትዮጵያ አላት። እነሱን ከፍ አድርገን አክብረን ከሰራን ኢትዮጵያ ብዙ ባለሙያዎች አሏት።
ፍቃዱ ቀደም ብለን እንደተከስነው በተለያዩ የኪነ ጥበብ ስራዎች ውስጥ ተሳትፏል። ለብዙ ተመልካቾች የሳቅ የደስታ ምንጭም ሆኗል። ከልብ የማይወጡት 3 ስራዎችን ጥቀስ ብትባል የትኞቹን ትዘረዝራለህ?
በአጋጣሚ ሆኖ ሀብቴ አዘጋጆችም የሚሰጡኝ ፈገግ የሚያስብል ወይ ኮሜዲ ስራዎች ናቸው። በርግጥ የተለያየ ስራዎች ለምሳሌ ህንደኬን ማንሳት ይችላል። ዱር ያደረ ፍቅርና የተለያየ ስራዎችን ሲሪየስ የሆኑ ነገሮችን ሰርቻለሁ። እንደ አክተር እኔም ከዚህ በፊት ተጠይቄ አንድ አክተር ኮሜዲውንም ትራጀዲውንም የሚያስቀውንም ሲሪየስውንም ሁሉንም ነገር ካልተጫወተ ኮሜዲ ብቻ ወይም ደግሞ ትራጀዲ ብቻ አንድ አይነት ነገር ወይም ታይፕ አክተር የሚባል ከሆነ ተዋናይ አይደለም። ከዘመዶቹ ገንዘብ ፈልጎ የሆነ ድንች ወይ ቲማቲም ወይ የሆነ ነገር ወይ ደግሞ አትክልት ፍራፍሬ ወይም ደግሞ ጥራጥሬ መሸጥ አለበት እላለሁ። እና እኔ በአጋጣሚ ግን ብዙ ዳይሬክተር አንዴ እንደውም ኢንተርቪው ተጠይቄ ኮሜዲ ስራዎች ብቻ ነው በብዛት የምትጫወተው ሲባል አው ኮሜዲ ከባድ ነው በነገራችን ላይ ሰው ማሳቅ የኢትዮጵያ ህዝብ ምክንያቱም አንተን ጨምሮ ሁሉም ሰው ኮሚክ ነው። አሜሪካም ያለው አውስትራሊያም እንግሊዝም ምንም ያለው ኢትዮጵያ ህዝብ አረብ ሀገርም ያለው በተለይ ኢትዮጵያ ህዝብ በጣም ኮሚክ ነውና የኢትዮጵያን ህዝብ ማሳቅ ከባድ ነው። እና እኔ ደግሞ ለዚህ እግዚአብሔር ለዚህ ስለሰጠኝ ደስ ይለኛል። ግን ጥቀስ ካልከኝ ሜዳሊያ የሚባለው ሯጮኝ የሰራውት ብዙ ሯጮች የወደዱት እና ዘፋኞች የወደዱት ቲያትር እኔም ደግሞ ሩጫ ያው ከባድ ሙያ እንደሆነ አምናለሁ። ሜዳሊያ ቲያትር አንደኝነት አስቀምጣለሁ። አሁን በመታየት ላይ ያለው ደግሞ ባቢሎን በሳሎን የሚሰኘው ቲያትር በጣም የሳቅ ምንጭ ነው። አሁን ድረስ እንግዲህ እና አለማዩ ታደሰን ለሉላ አሻጋሪ እንግዲህ ዛሬ 20 ዓመት ሊጀምሩት እኔ ደግሞ እና ዳንኤል ተገኝ ደግሞ ከገባን 12 ዓመት ሆኖታል። እንግዲህ አስብ ይሄን ሁሉ ዓመት በሳቅ እየታየ ነው። አንዳንድ ሰዎች እንደው ሌላ ቲያትር አትችሉም እንዴ ዋትሰሩም እንዴ ይባላል። ግን አንተም እዚህ ላይ ጥናት ማድረግ ይችላል። በሰለጠነው ዓለም ላይ 20 ዓመት ከዛም ዓመት በላይ አንዳንድ ቲያትሮች የተለያዩ ተዋናዮች እየተለዋወጡ ይታያሉ። ከዛ ደግሞ አገር ፍቅር የተጫወትኳቸው ብዙ ቲያትሮች አሉ። መስተፋቅ የሚባል ቆንጆ ቲያትር ነበረ። የማኪያቬሊ ቲያትር ነው። ዳግማዊ ፈይሳን ያዘጋጀው። ኃይሉ ጸጋዬ የጻፈው ከራስ በላይ ራስ የሚባል ከአበበ ተምትም ጋር ከሄለን በድሉ ጋር ከሄኖክ ጌታቸው ጋር የተጫወቱ ቁጥ ቆንጆ ቲያትሮች አሉ። በአጋጣሚ እድለኛ ሆኜ ከመወዳቸውና ከማከብራቸው አሪፍ አዘጋጆች ጋር ተጫውቻለሁ። እንግዲህ እነዚህ ቲያትሮች ለኔ በጣም የሳቅ ምንጭ ናቸው ላለው አፍሲ
ይወክሽ ናፍቆኛል።
ሌላው ብዙ አድማጮች ያልሰሙት ጉዳይ የቲያትር መምህር መሆንህን ይመስለኛል። ተሰጥኦ ያላቸውን ወጣቶች አሰባስበህ ቲያትር ታስተምራለህ፣ ከታዋቂ ሰዎች ጋር የልምድ ልውውጥ እንዲያደርጉም ታግዛለህ። ይህን ተግባር እንድትፈጽም ያነሳሱ ምክንያቶች ምንድን ናቸው? ተማሪዎችስ በምን ሁኔታ ላይ ይገኛሉ?
ይህን ያደረገኝ ምን መሰለ፣ ቄራ 51 ቀበሌ 42 ቀበሌ 43 እንደዚህ የተለያዩ አዳራሾች እኔ ቢኒያም ወርቆ ነው እንግዲህ የኛ ኮች እንለዋለን ሞሪኖ ነው የምንለው በቲያትር በኳሱ ሞሪኖ ያው እንት በተለያየ ምክንያት እንደሚወጣኛ ደግሞ ቢኒያም ለኛ ቢኒያም ወርቁ አሰልጣኛችን ነው። ቲያትር ያኔ ያስጀመረን ከልጅነት ልጅ ይያለን የዛሬ 20 ዓመት ልጅ ይያለን እንግዲህ ከትምህርት ቤት ወጥተን ወዲያውዲ እናምን ስንል እሱን ያስተማረንና በጣም በስቃይ አልፈናል። እውነት ለመናገር እንዳልኩ ደግሞ ክልል 14 ነው ቲያትር ማር ነበር። የስድስት ቁጥር የትራንስፖርት አንድ ብርና ስሙን ያጠን አጥቼ እኔ ከአራት ኪሎ ቄራ እየተመላለስኩ ማር ነበር። ብዙ ስቃዮች ነው ያየሁት። ከዛ እኔ ያለፍኩበትን ሳየው በጣም ከባድ ነው። ከዛ እነዚህ ልጆች ግን ይማሩ ሲመጡ እኔ ደግሞ እግዚአብሔር ጤናውን ሰጥቶኝ የሆነች ትንሽዬ የማቃት ነገር ሰጥቶኝ ወደዚህ ስመጣ ያለኝ የሌለኝን ነገር ለመስጠት መሞክረው። ምክንያቱም እነዚህ ልጆች ድንች የምንነግድ ወይ ቲማቲም የምንነግድ ቃሪያ የምንነግድ እና እናትርፍ ወይ ደግሞ አሁን እንደሚያደርጉት ስግብግብ ነጋዴዎች እናቶቻችንን እናስለቅስ፣ 10 ብር የሚሸጠውን 50 ብር እንሽጥ አይደለም ያሉት። የምወደውን ሙያ ወደውን የመጡት ስለዚህ ያለልኝን ጊዜ ያለልኝን ነገር ተዘጋጅጄ ተጠንቅቄ ነው ሄጄ የምሰጠው። ምክንያቱም ያለፍኩበትን ነገር አቃለሁ። ከእንደገና ደግሞ የቲያትሩን ቅድም ጠቅሼላለሁ። ቲያትሩ መንፈስ አቋሉ እንዴት ከባድ እንደሆነ እንዴት ይበላል የወገብህን ማሉን እከክብትባል በቃ በጣም ወይ ሰው ካላከከለ በጣም አስቸጋሪ ነው። የቲያትር ህይወት የመድረክ ህይወት በጣም ከባድ ነው። ስለዚህ ስግብግብ ብዬ ነው ያለኝን ለመስጠት እግዚአብሔር የሰጠኝን ጸጋ በነባብ በትምህርት ያገኘዋትን ከተለያየ ቦታዎች ከጓደኞቼም ከትምህርትም ከመጽሐፍም ያገኘሁትን ነገር ለመስጠት ስግብግብ ብዬ ሄደው በዚህ ምክንያት ነው። ከዛ ደግሞ እኔ እድለኛ ሆኜ አብዛኞቹ ስልጠና የሰጧቸው ልጆች ትልልቅ ቦታ ላይ ያሉት አንዳንዶቹ ምን አንዳንዶቹ አብዛኞቹ ደግሞ በልጠውኛል። ስለዚህ እንዴት እንደምደሰት እና ቀድምም ጠቅሼላለሁ ዘላለም ዓለማችንን አንደኛ ነን ከሚሉ አንዳንድ ሰዎች ይሄኛው ደስ ይላል። መምህሩ ተማሪዎቹ በለጡት ከተባለ ቆመ ማጨብጨብ አለበት አንተ። ምክንያቱም እኔ ማስተመረው እንዲበልጡኝ ነው እንዲበልጡኝ ካለበለዚያማ ዝም ብዬ ደሞዝ እንዲከፈለኝ ነው መዳከረው። እና አብዛኞቹ አሪፍ ጻፊዎች ሆነዋል። አብዛኞቹ አሪፍ ተዋናይ ሆነዋል። አብዛኞቹ አሪፍ አዘጋጆች ሆነዋል። ለምሳሌ አላዛር የሚባል ልጅ አለ። አላዛር ሳልልኝ የኔ ተማሪ ነው። ቴድሮስ ሽዋንግዛው፣ ሰላም ተስፋዬ፣ አናን ታሪክ፣ ቃል ኪዳን ጥበቡ አዎ እነዚህ በቃ በጥቂቱ እነዚህ በጣም አሪፍ አሪፍ የሚባሉ ናቸው። ስለዚህ በዚህ ምክንያት ነው
ከተዋናዩ ደራሲውና መምሩ ፍቃዱ ከበደ ጋር የጀመርነውን ጨዋታ እዚህ ጋር ገፋና አድርግና ሁለት ወጣት ከያንያን እንተዋውቅ። በሚሰጠው የቲያትር ስልጠና ውስጥ ያለፉ በዘርፉ ውስጥ ተስፋ የሚጣልባቸው ከያንያን ናቸው። ሻዊት መኮንንና ቴዎድሮስ ሹዋንግዝ ይባላሉ። ስለመምራቸው ፍቃዱ ከበደ ጥቂት እንዲነግሩኝ ጠይቂያቸዋለሁ።
በመጀመሪያ እጅግ ስለምወደውና ስለማከብረው ውዱ መምሬ እንዲሁም ወንድሜ ስለፍቃዱ ከበደ እንድናገር እድሉን ስለሰጠኝ ከልብ ያመሰግናለሁ። ከበደን የምታውቂው ከመቼ ጀምሮ ነው ላልከኝ ከ2000 ዓመተ ምህረት ጀምሮ ነው በእኛ አቆጣጠር ማለት ነው። አንድ ተማሪ ለመማር ፍላጎት ካለው የቱንም ያህል ቢያደክሙ የፈጀበትን ጊዜ ፈጅቶበት በቃ በጣም ብቁ ያደርጓል። ምንም አይደክሙ በቃ አይሰለቹም። እንደውም በጣም ነው የሚገርመኝ ይሄ ባህሪ። አንዳንድ ተማሪዎች ሰው ፊት የመቅረብ ፍርሃት ያላቸው የሚፈሩ ልጆች፣ ለምሳሌ እኔ ሰው ፊት ቀርቦ ስሜን እንኳን የመናገር በጣም ፈራ ነበር፣ እርበተበት ነበር። ግን በሱ ከፍተኛውን እርዳታና ጥረት መድረክ ላይ ወጥቼ ለመተውን በቃ ሌላ ዓለም ውስጥ ገብቼ እንድተውን ረድቶኛል። ያ ደግሞ በጣም ለኔም ትልቅ ስኬት ነው፣ ለሱም እርግጠኛ ነኝ ምክንያቱም ከምን እንዳነሳኝ እንዴት እንዳስተማረኝ ስለሚያውቀው ለሱም ትልቅ ስኬት ነው። ለዛ ደግሞ ከልቤ በጣም አመሰግነዋለሁ። ተማሪዎቹ አንባቢ እንድንሆን በጣም ይፈልጋል እና መድረክ ላይ ስራ ስንሰራ መጽሐፍ ገዝቶ በራሱ ወጪ ማለት ነው ለብዙ ተማሪ ይሸልማል። ማስቲካ አስተኝክ ምናምን ካየ ምን ይላል መሰለኝ ኔኮ መጽሐፍ ገዝቼ የሚሸለማሹ ከልጅ ወተት ላይ ቀንሼ ነው። ማስቲካ ከምታኝኩበት በርገር ከምትበሉበት ለምን መጽሐፍ አትገዙም የሚለን ነገር ሁሌ አይረሳኝም።
ፍቄ የሚገርም ድንቅ አስተማሪ፣ የመልካም ስብዕና ባለቤት የሆነ እና ለሙያው የመጨረሻ ትልቅ ዲሲፕሊን ያለው በወሬ ሳይሆን ፕራክቲካሊ ያየነው ዲሲፕሊን ያለው ሰው ነው። በእውነት የእውነቴን ካወኳቸው የጥበብ ሰዎች ውስጥ በጣም ለኔ ትልቅ ዋጋ ያለው ፍቄ። ከምንም በላይ መጀመሪያ ዲሲፕሊን ያለው ወጣት ሞያ እውቅና ምናምን የምትለው ብዙ ነገር ችሎታ የምትለው ዘግይቶ ይመጣል። ዲሲፕሊንን የመሰለ ነገር ግን የለም ነው የሚለው ሁሌ። የእውነት እኔ አዲስ አበባ ዩኒቨርሲቲም ገብቼ ተምሬያለሁ። ቲያትሪካል አክት ተመርቄ ወጥቻለሁ። እኔ እዛ ያላገኘሁትን ፍቄ ነው በቃ እኔ ከሰራኝም ብለው ፍቄ ነው። እውነት ለመናገር ማትረሱት ላልከኝ ባጋራ ደስ የሚለኝ የፍቄ ክላስ በየ15 ቀኑ ምናዘጋጀው ፐርፎርም ከማድረግ በዘለለ ደግሞ በጓድራጎት ላይ የሚሰራ ሁሌ እንደዚህ ገንዘብም ይያዋጣን ልብስ ጫማ ምናምን ይዘን እንሄዳለን። በህይወቴ ማረሳው ግን መቄዶንያ ሄደን እዛ የነበሩትን ሰዎች ቲያትር አቅርበንላቸው የተወሰነ ብር አዋተን ጫማ ልብስ ያለንን ሁሉ ነገር ይዘን ሄደን የጠየቅናቸውና በጣም ደስ ብሏቸው ሽማግሌዎቹ አሮቢቶቹ አረጋውያኑ በጣም ደስ ብሏቸው እስቲ እንደዚህ የመጣችሁ ትንሽ እንኳን አዝናኑ በጣም ነው እናመሰግነው ምናን ብለው መርቀውን የሸኙን ጊዜ የውነት የውነት መቼም በህይወቴ ማረሳው ትልቁ ጊዜ ነው። አጠቃላይ ከፍቄ ጋር ያሳለፍኩት ጊዜ ገና ከዚህ በኋላ ማሳልፈው በጣም ማደንቀው በጣም የምወደው ሰው ነው ፍቄና በጣም ደስተኛ ነኝ። በጣም እኔ ነገ በጥበብ በቲያትር ትልቅ ቦታ ብደርስ የፍቄ ጋር ያሳለፍኩት ህይወት ነው የሰራኝ ብዬ ነው በልበ ሙሉነት መሰከረው።
ሸዊትና ቴዎድሮስን ባድማጮቼ ስም በእጅጉ አመሰግናለሁ። እንግዲህ ፍቃዱ ግጥም በጠመንጃ የተሰኘ አስቂኝ ወጎችና አጫጭር ታሪኮች ስብስብ መጽሐፍም አሳትመሃል። ሌሎች የሥነ ጽሑፍ ሥራዎችም እንዳሉ አውቃለሁ። የሥነ ጽሑፍ ዝንባሌ ትወናው ቆሰቆሰው አዲስ ግኝት ነው ወይንስ ወትሮውንም የነበረና ጊዜ የሚጠብቅ ስሜት ነበረ?
ግጥም በጠመንጃ በጣም ቆንጆ ስቶሪ ነች። አንድ ካምፕን ግቢ የሚጠብቅ ዋርዲያና ያንዲ ተዋናይ ታሪክ ነው። 18 አጫጭር ልቦለድና የወግ ስብስቦች ናቸው። ቀጣይ ደግሞ 3-4 ስራዎች ወደፊት እንደ እግዚአብሔር ፈቃድ ይወጣሉ። እንግዲህ አሁንት ለመናገር እንግዲህ የህትመቱም ነገር የገንዘቡም ነገር ምናምን እንዳለ ነው። ግን በእርግጠኝነት ወደፊት የተጻፉት ሁሉ አሁንም እየተስተካከሉ ነው ይወጣሉ። ይሄን ነገር እውነት ያመጣው ይሄ ከቲያትሩም በፊት ነው። ከቲያትሩም በፊት በጣም ልጅም ይያለው እጫጭር ነበር። ነፍሷን ይማርና እናቴ ወይዘሮ ፍሬ ወጥላውን ይሄ ልጅ እንደው ምንድነው በቃ ተፈኛ ነው የሆነው ምናም ተላልፍ እቺ ሲቲዩ ያማታል እንዴ ነው ያደገኛ ኳስ ተጫዋች ነው መሆነ ወደፊት ሀገሬን በኳሱ ማስጠራ በፎርቢች በመቀስ ምትጎልም አገባ ልጅ ነኝ ምንድነው እቺ ቲያትር ምትለውላለሁ። እይ ጽሑፉ የመጣው ድንገት ከአርቱ ወይ ከተወነው ምናምን ሳይሆን እንደውም ከተወነው በፊት ብዙ የተሰሩ ነገሮች አሉ። እርግጥ አሁን አንዳንዶቹን አሁን ከሼልፍ ውስጥ አውጥቼ ኮተቶቹን ወርቀቶቹን ሳያቸው ያስቁኛል የተጻፉት ነገር ግን አንዳንዱ ደግሞ ሐሳባቸው በጣም አሪፍ የሆነ ነገሩን እንደ አዲስ እየጻፍኳቸው ነው።
ፍቃዱ በቀጣይ ዘመናት ለሚወዱና ለሚያከብሩህ የሥራዎች ተከታዮች ለታበረክታቸው ስላሰብካቸው ሥራዎች ጥቂት እናውራ።
እሺ ቀጣይ እንግዲህ አጥዬ ካልከው አንድ ስንታየው ታዬ የሚባል ጎበዝ ልጅ አለ መልክ የሚባል ቲያትር አዘጋጅቷል። ከዛ ጋር ደግሞ እኔ ለብቻዬ የሰራሁት የዛሬ 2 ዓመት አካባቢ የሰራሁት ኮሚቴው የሚል ወደ 11 ካራክተር ይሄ እንግዲህ ይሄ ቲያትር አርትስ ቴሌቪዥን ለረጅም ጊዜ ተላልፏል። እዛ ላይ ያዘጋጀው ስንታየው የሚባል ልጅ አለ ከሱ ጋር ዳስ ቲዩብ የሚባል አንድ ቲዩብ ከፍተናል። እዛ ላይ በተለያየ ትምህርት ቤቶች የምናስተምራቸውን ነገሮች በዳስ ቲዩብ ላይ መሰረታዊ የትወና ጥበብን ለማስተማር በቅርብ ዝግጅት አድርገናል እያደረግን ነው። ይሄንን በዳስ ቲዩብ ላይ እናስተላልፋለን። በኔ ጋር ደግሞ ለጠየቀኝ ጥያቄ ተከታታይ የሚወጡ ጽሑፎች አሉ፣ ወጎች አሉ። በመጽሐፍም ተከታታይ የሚወጡ በዚህ በዳስ ቲዩብ ላይ አስተማሪ የሆኑ ሾርት ሙቪዎች አሉ። አሁን ላይ ደግሞ እንግዲህ ቅድም ተጠቅሻለሁ በብሔራዊ ቲያትር ሐሙስና እሁድ የኮኮብ ሰውና ባቢሎን በሳሉን እየሰራው ነው። ሌላም ደግሞ አፍሮ አካዳሚ የሚባል ፒያሳ አካባቢ በሚገኝ አንድ ትምህርት ቤት ውስጥ ደግሞ የተለያዩ የትወና ፍቅር ያላቸው ልጆች ደግሞ ስትቀና ያልኩኝ አክቲንግ ክላስ እሰጣለሁ። የተጻፉ በተለይ ደግሞ ባለፈው የኮሮና ዘመን ኮሮና ያው ከቤት አላስወጣንም ነበረ ቁጭ አርጎን ነበረ ያን የተጻፉ ቆንጆ ስራዎች አሉ። እነሱን እንግዲህ ተመልካቹ በሚፈልገው መንገድ ለተመልካቹ ለመላክ ለማድረስ ዝግጅት ላይ ይገኛሉ።
የዛሬ ምሽት እንግዳችን ተዋናይ ደራሲና መምህሩ ፍቃዱ ከበደን ባድማጮች ስም አመሰግናለሁ። የድምጽ ምህንድስናውን ሲያከናውን ያመሸው ኤልያስ አስማረ ነው። ሰለሞን አባተ በአርትኦት፣ ሀብታሙ ዝዩም ደግሞ በመስተንግዶ አብረናችሁ ነበር። የቸር ሳምንት ይሁንላችሁ። መልካም ምሽት።